የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች።
ኢፒአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ።
ኢፒአርኤስኤስ አንድ የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የአርብ የጋቢና ጥበብ እንግዳም አለን።
እንኳንኛ እንግዲህ መቆራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስ ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው።
የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ተፈሰ ነው። ይዘነው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይሄንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለት ምርሳችን እናስደምጣችሁ። ኢትዮጵያ የመጀመሪያ ኢቲአርኤስኤስ አንድ የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል።
ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድግድግ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት ተቃላይ ደባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን እንኳን ደስ አላችሁ።
72 ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስኤስ 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በሰማይ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል።
ዞሮ ያው ወደዚህ ደረጃ የደረሰው በመንግስት ፍላጎትና ያው የማይቀረውን ዓለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ጠቅላላ ለውጥና ነራገር ስናስብ ከዚህኛው ዘርፍ
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ።
ብዙ ሰዎች ተካፍለዋል ለብዙ አመት። ከነዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሐመድ የኖ ኦብዘርቫቶሪ
ሊድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው።
ባለቤት ከስር ጀምሮ ክብራቱ ተፈራዋል ዋጋ በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲ ይደግፋሉ፣
አባል ናቸው። እኔም አባል ነኝ እና እዚህ ብንመድ ደርሶ ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን በዚህም በመጠቀም እውቀቱ ወደዚህ ይመጣል፣ ኖሌጅ ይመጣል፣ እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባል ራሳችን ሳተላይት ሰርተን ከዚህ አምርተን የምንሰውበት ጊዜ ይመጣል ብዬ አስባለሁ።
ዶክተር አርጋሱ እርሶ ለሙያው ቅርብ ነው ለህዋ ሳይንስ። ከዛ አንፃር ምን ክፍተት ነው የምትደፍነው? አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረው ቀደማው ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል።
አዎ እንዴት ነው ማንኛውም ኮሙኒኬሽን እንደምታውቀው ከመሬት ሳተላይት ከዛንትኛው ዲሽ እናሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው።
መረጃ የሚገኘው
መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የምሰጠው መልእክት ወደ ሰማይ ሄዶ ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለዚህ ሳተላይት የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶች እንደውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው እያምናለሁ ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም ወሰማይ ላይ ተመካፈር ለእድገታችን እጅግ በጣም አስፈላጊ ነው።
ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አሁን አክቲቭ ሳተላይት ነች ወይም ስራ የሚጀምር ነች ወዲያውኑ ይላሉ። አሁን ተመስገዋል። እርስዎ እንደ ባለሙያ ምንድን ነው አሁን?
የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ ያሉት ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች፣ ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ለብተኛ መሀንዲሶች በሚያስፈልገው መስመር መልክ ይቆጣጠሯታል። አሁን ለምሳሌ ዝናብ በዚህ ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ። አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ እዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ተልኮ ያላቸው ሳተላይቶች እያመረቱ ነው። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም፣ ችግር አለኝ ብለህ ሳይንሱ ጋር ትካፈል ማለት አይደለም። እና እጅግ በጣም አይን ከፋች ነው ነው በተለይ ለወጣት ተስፋ ሰጥ
ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርሲቲ ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሐሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው።
ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሐሳቡን የተነሳው ቁራኛ እንግዲህ መቆራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ ምን መለከተው አንድ የቆሎ ተማሪ ያን የጭቃሹ ሚስት ያማግጣል ሊደረስበታል ተማሪው የጭቃሹ ሚደርስበታል ጉዳት ከመድረስ ወፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት በዛ ዘመን ዙፋን ችሎት ይባላል ዙፋን ችሎት ላይ ቀርቦ ተመዋክቶ እንግዲህ ራሱን ነፃ ማውጣት ይጠበቅበታል። ግን ያን ሁሉ መሄደው ያቺን በልጅነቱ ያጣተን አንዲት ፍቅረኛውን ለማግኘት ነው። ስለዚህ ባጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው።
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊውን አኗኗር ዘመናዊውን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደ ኋላ የተመለሰ ታሪክ ነው መምዘዝ የመረጥከው። ለዚህ ምክንያትህ ምንድን ነው?
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ተማም ነው። በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አርገን የምንወስድበት እንጂ የራሳችንን ማንነት ማንፈልግበት እየሆነ ይመጣል የሚል የግል እምነት አለኝ። አንዳንድ ጥናቶችም ለዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻልነው መጠን በሄድን ቁጥር ሁለተኛውን ማንነታችንን ልስፍናችንን ባህላችንን እናገኛለን። እዛው ውስጥ ደግሞ አርትንም ራስዋን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት ይፈልኩት።
በግብረ ሜላት ልበው ነፍስ አይባና አንስ ክሬቲ አኮኑ ነጸር ሩካላቲ አንስ ዝሳዬ ከመቀዳሚ ጠየቀ ካ ነገስ ለአረግ ፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁሪ ኢነ
አንድ አረብ ጨምርበት እጣነ ሞገር
ፈትለ ፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁሪ ኢነ
ፈታው።
ወደ ኋላ መለስ ብትልን ባነሳው ታሪክ ውስጥ ባጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለከው ዋና መልእክት ምንድነው?
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሐሳብ ትምህርት ቤት ላይ ስንማረው በምዕራባውያን ካሪኩለም ነው ወይም ስራ ትምህርት ነው አስተሳሰባችን ሁሉ እሱ ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድነው ብለን ስንጠይቅ በጣም ያስገርም ነገር እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው። ስለ ቅኔ ብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኒየስ ወይም ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ ያቀነባና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭው ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 ዓመት ሄደን እንማር። ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
በእንተ ስማረ ማርያም ስላቻሩ እግዚአብሔር
ናግባና ገብስ ተትግልኝ
ከስልኝ
ነፍሳለኝ ከታተ።
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ። በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዴ የሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ሄዳለ?
ብዙ ጥያቄ ነው። እንግዲህ በዋናነት አንድ ታሪክ ሲሰራ እንደዛ አይነት በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያ ነገር በአገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል። ግን ይሄን መስል ብዙ ህጎች ነበሩ። አውጫጭ የሚባል፣ አፈርሳታ የሚባል፣ ሌባሻይ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው? እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም ወይም አፍሪካውያን ብቻ አይደለም አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄድ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዛ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል ከሎካል ተነስተው ግሎባል የሚሆን ማለት ነው። ግሎባል ለማለት ሎካል ደግሞ ቁንጽል ነው ግሎካል ይሉታል። ከሎካል ተነስተው አንዳንድ ነገር ግሎባል ይሆናል የሁለቱ መርጅ ማለት ነው። እንደዛ አይነት ሐሳቦች ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በአለም።
አድማጮች ከዶክተር ሞገስ ታፈሰ ጋር የተደረገውን ቃለ ምልልስ ሙሉ የቪዲዮ ቅጂ በድረገጻችን ላይ ስለሚገኝ እንድትመለከቱት እንጋብዛለን። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓመተ ምህረት ለ3 ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሪፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሪፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ ሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በመክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፕሮግራም የታየው ማንም የማይመለከተው የስደተኞች ስራቸው አሉ፣ ረጅ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እንደ ወርልድ ባንክ አሉ። እየቀረ የለም የሚያገባናል የቻለው ያህል እናደርጋለን ብለው የወጡበት ፕሮግራም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው በአዲሱ አሰራር ግን ይህ እንዲቀር ጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ ሀገሮች አሉ ለኢትዮጵያ አይነት የነሱ ምሳሌ የሚሆን እንዴት እንደሰሩ ምንም እንዳገኙ ያቀርቡበት ነበረ። ከዛ ባለፈ ግን ሁሉ ሰው ያገባኛል ዳግም ይወያይ ስታን 6 ቴማቲክ ኤራስ ተፈይተው ነበረ። በዙሪያ በስራ እድል ዙሪያ ዳህና ቅርቦት ዙሪያ ከደና ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላል፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው አመት ጥር 9 ቀን 2011 ዓ.ም የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
ለኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኢቨንትስ የምንላቸውን ማስመስገን ይችላል ይላል። ትምህርትን አሁን በፊት ትንሽ ሪዘርቬሽን ነበረ እንደለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው በትምህርቶች መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥተዋል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደው በፕለጅ መልክ ቀርቧል። አሁን እንደናው 90 ሺህ ለሚሆኑ ሰዎች የገቢ ማስገኛ ተፈጥራለን ኢትዮጵያውያን እንጭምር ናቸው ተጠቃሚ ሊሆኑት ከዚህ ሌላ ሆቴሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20 ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሊኬሽን የሚያገኝበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይህንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶን የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበረ። የሆነው ወደ 100 ቢሊዮን ዶላር አይዲያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ በስታርቪ በሱቅ ቢዝነስ ማኔጅ ቢዝነሶች ምናምን ተደራጅተው አመስራት ጀመሩ እና ውጤቱ ጥሩ ነው። ጀምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ። አሁን ሰሞኑን ያየች የነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ የጸብቆ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አበው ጋር አሰርተው ውጤቱን ምርት እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና ለጥሩ ተሞክሮ ኢትዮጵያ ታካፍላለች ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት ከደቡብ ሱዳን፣ ከሶማሊያና ከኤርትራ የተፈናቀሉ 900 ሺህ ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ አገሩ መኖር ስለማይችል ነው የሚመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የተዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒክሲያርም ይህን ነው ለረዥም ጊዜ ሶራበት የነበረው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥተው የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪ የሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። እንደውም አሁን አሜሪካ ነበረ ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም እየወረደ እየወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ አሉ ስደተኞች አንድ በመቶኛ የሚሆን ብቻ ነው እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው እንዳይመጣም ላይኖርም ስለሚችል። ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መስጠር ነው። በመሀል ደግሞ በነሳ የመጡበትን ሀገር ሰልፍ እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራም ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይ እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2 ነጥብ ግርማ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች የወጣቶችን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ እንግዲህ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጣት ምን አይነት ሚና መጫወት አለባቸው?
ባየ በላይና አባራለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጸጥቶ ከአልባልታ ከዘረኝነት የተጠባብነት ተቀጣኝነት የለም ኳሱ ጸጥቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሪያ ሰላም ትሆናለች። ከዛ በቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት ዩኒቨርስቲ ተማሪ ነው አሁን ላይ በሰዓት ምክንያቱም በየገረ ዩኒቨርስቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ። ከጥበቃ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቷ ተረበሻለች። ከዛ በኋላ ወጣቱም ትልም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንዱ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ አገሪቱ ሰላም ትሆናለች። ወጣቱም ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ መጀመሪያ ወደ ግቢ ከመሄዱ በፊት እውቅና ሊገልም ምንም አይደረግም። ከክልሉ ነው ያለ ጀግናችን ነው የሚባል ሁን ቦታ ላይ አሁን እንደዛ ነው። የግንዛቤ ማስጨበጫ መስጠት መቻል አለበት።
ያለ አርባ ምንጭ ዩኒቨርሲቲ የአራተኛ አመት ሲቪል ኢንጂነሪንግ ተማሪ። የወጣቱ ሚና ሊሆን የሚገባ ዘረኝነትን ከውስጡ ማጥፋት አለበት እና እንደ ተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም፣ ለሀገርም ለግለሰብም ለምንም አይጠቅምም እና ስለዚህ የሚሻለው ማለት ተስማምቶ አንድነትን አስስቶ መኖር ነው ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ አንተን ትንህ ብሎ ማሰብ ለማንም ስለማይጠቅም እንደ ተማረ ሰው ማሰብ ይሻል ይመስለኛል። ማለት ላይክ የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደራሴ እንትን ምልሽ ላይክ እንደዚህ አይነት ነገሮችን አልቀበልም። ስፔሻሊ አክቲቪስቶች ምን የሚሉት ነገር አልቀበልም፣ ምክንያቱም እኔ አያሳምነኝም። ምክንያቱም የሚጠቅም ነገር የለውም፣ ይሄ ነገር አይጠቅምም።
አበበ ንጋቴ ይባላል። ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ አገሯ ሰላም ሲሆን የሁላችንም ፍላጎት የወጣቱ ሚና አለ። አሁንም ለወደፊትም እኛ በቃ የድሮዋን ኢትዮጵያ አባቶቻችን ራዕይ ለመከተል ነው እና አሁንም ቢሆን እኛ ወጣት እያደረግን ያለው እዚህ እኛ ካለንበት አካባቢ ዞሮ ዞሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበር ልፉላቸው ያለንበት አካባቢ በቃ ያው እየታገልን ያለን እና ዲሞክራሲ ሲመጣ ሁሉ መታገል አለብን ነውና
አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንተዋቸዋለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አብረናችሁ ያመሸነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር
ደናደሩ
ምናው የምቀታ Someone in for ya I'm tough for girl
ኩን ራዲዮ